አድማጮቻችን ክፍል 2 ፕሮግራማችን አሁን ይጀምራል። በፋሽስት ኢጣሊያ ወረራ ወቅት በኢትዮጵያ ወገን ተሰልፈው ከነበሩ አውሮፓውያን የዓይን እማኞች መካከል ዶክተር ሃራልድ ናይስትሮም ይገኙበታል። በዶክተር ሃራልድ ናይስትሮም የተደረሰውን መጽሐፍ ዶክተር ገበየው ተፈሪና አቶ ደሳለኝ ዓለሙ የተደበቀው ማስታወሻ በሚል ርዕስ ተርጉመውታል። ክፍል 11 እናስተምተን የጠቅላላ ፕሮግራማችን ፍጻሜ ይሆናል።
ከመጽሐፍ ዓለም ፕሮግራማችን በእውነተኛ ታሪክ ላይ የተመሰረቱ ልቦለዶችን የኢትዮጵያ ታሪክ ባህልና ማህበራዊ እሴቶችን እንዲሁም የሀገራችንን የጀግኖች ታሪክ የሚያወሱ መጽሐፍትን የምንተርክበት ነው።
የተደበቀው ማስታወሻ የ1928 1929 ዓመተ ምህረት የኢትዮጵያና ኢጣሊያ ጦርነት መዘክር በዶክተር ሃራልድ ናይስትሮም ተጻፈ። ትርጉም በዶክተር ገበየው ተፈሪና በአቶ ደሳለኝ ዓለሙ ሁለተኛ እትም ጥቅምት 2007 አመተ ምህረት። ክፍል 11 19 በሞት ወጥመድ ማዕከል ከተጠለልንባቸው ከሁሉም ዋሻዎች ሁሉ ሁለቱ የዛና ዋሻዎች በማንኛውም ረገድ የበለጡ ነበሩ። ጠባብ የሆነ የ50 ሜትር ማለፊያ ሁለቱንም ያገናኛቸዋል። ውጭ ካለው ያመድ ክምርና ውስጥ ደግሞ የሚታዩትን ቆፋሮች ሳይ ዋሻዎቹ ከጥንት ጀምሮ ሰዎች ይኖሩባቸው እንደነበር ማስተዋል ይቻላል። የመቆፈሪያና የመሮ ቅርጾች በተጠረቡት ድንጋዮች ላይ ማየትም ይቻላል። የትልቁ ዋሻ መግቢያ ከፍ ያለ ጣራ ወዳለው ሰፊ አዳራሽ ክፍል ያመራል። ውስጡን የሚናገር የሚነጥረው ድምፅ ትልቅ የድሮ ቤተክርስቲያን አዳራሽ ያለው ነበር የሚያስመስለው። በሶስት በኩል ወደ ውጭ የሚወስዱ ማለፊያዎች አሉ። ርዝመታቸው ተደምሮ 1 ኪሎ ሜትር ይሞላል። የተቆፈሩ ክፍሎች፣ ኪስፒቴ ቦታዎችና ጥርቦች ይታያሉ። ከነዚህም በተጨማሪ ወለሉ ላይ የተቆፈሩ ጉድጓዶችም ነበሩ። በኋላ በጉድጓዶች ውስጥ ብዛት ያለው የገብስና የአተር ክምር አግኝተን ወዲያው አውጥተን ቀቅለን በላን። ዋሻው ውስጥም የምንጭ ውሃ ነበር። በጥንቃቄ ለተጠቀመበት 1000 ለሚሆን ሰው ይበቃ ነበር። የከብት ማደሪያው ራሱ 10 ከብቶች ማሳደር ይችላል። ከድንጋይ የተጠረበ የከብት ማብያም ነበረው። የተናፈቀው እንቅልፍ ረጅም ጊዜ አልቆየም። በሺዎች የሚቆጠሩ ቁንጮችና ትኋኖች በቁማችን ነው የበሉን። ውጭ መተኛት ደግሞ አልቻልንም። ብርዱ ኃይለኛ ነበር። ብርድ ልብስም አልያዝንም። ፀሐይ እንደወጣች አውሮፕላኖቹ ለተለመደው ስራቸው መምጣታቸውን አስታወቁ። ጥቂት ከጣሏቸው የፈንጂ ቦምቦች ውጭ የእሳት ቦምቦችን በመጣል ነው ያተኮሩት። አካባቢው በሙሉ በእሳት ይንፎቆቦቅ ጀመር። ይህ ዘዴያቸው የሚሰራ ሆኖ ተገኘ። ማንም ሰው በመቆየት ከብቱ በረሃብ ሲሞት ማየት አልፈለገም። ስለዚህ በዚህ ሁኔታ ብቻ ጠላትን ለመቋቋም ያሰምነው እቅድ በሙሉ ተበላሸ። ያለን አማራጭ መቀጠል ብቻ ነበር። ከተቻለ በተከዜ ሸለቆ ማዶ ሆነን ራሳችንን መከላከል ነው። እንግዲህ ትግራይን እንዳጣነው አድርገን መቀበል ነበረብን። ሁኔታዎች እዚህ ደረጃ ሲደርሱ ጣሊያኖቹ የትግራይን መሬት በመውሰዳቸው የሰላም ካሳ ነው ብለው ቢረኩና ቢበቃቸው አንድ ነገር ነበር። ፀሐይ እንደጠለቀች ማምሻውን ባለ ብዙ ሞተር ቦምብ ጣይ አውሮፕላኖች ከደቡብ ተነስተው እኛን አልፈው ሲበሩ አየን። ወዲያውኑ ሁለት ተዋጊ አውሮፕላኖች ጎን ለጎን በሰዓት 400 ኪሎ ሜትር በሚሆን ፍጥነት እየተጣደፉ ከነፉ። ለምን? ቆየት ብሎ አመሻሽ ላይ ያን ቀን በእኩለ ቀን ጣሊያኖቹ ፊት ፊት በመስመር የሚጓዘውን መንገደኛ የተከዜ መሻገሪያ ላይ እንደደበደቡት ሰማል። ውጤቱም እንደተባለው ከሆነ አሰቃቂ ነበር። ለነገ ለብዙሃን ጭፍጨፋና እልቂት ዝግጅት እየተደረገ መሆኑ ግልጽ ሆነ። እነዛ ተዋጊ አውሮፕላኖች እየተጣደፉ የሄዱበት ምክንያት ግልጽ ሆነልን። በጊዜ ሪፖርት አቅርበው ወዲያውኑ ትዕዛዝ እንዲሰጥና አውሮፕላኖቹ በነጋታው ቦምብ እንዲጭኑ ነበር። በእነሱ ቤት እነዚህ የጫካ ሰዎች እንዳይጥ በየቦታው ተደብቀው ስለነበር ያ የተጣለው ሁሉ ቦምብና የጠፋው ነዳጅ እስካሁን ድረስ በከንቱ ነበር። አሁን ግን ያለምንም መከላከያ ወጥመድ ውስጥ ገብተዋል። ከዚህ የበለጠ ጥሩ አጋጣሚ ሲኖራል ብሎ የሚመኝ አለ? በሚቀጥለው ቀን ቦምቦች በከንቱ አይወድቁም፣ ምክንያቱም መረጃ አቀባዮቻችን እንደነገሩን ከሆነ ከዛና ጀምሮ ተከዜ ሸለቆ ማዶ ድረስ ያለው መንገድ መላወሻ በሌለው የሰዎችና የእንስሳት መንገደኞች ተጨናንቋል። በሌሊት እያንዳንዱ ሰው በሚቻል ፍጥነት ወንዙን መሻገር ይፈልጋል። እኛም ብንሆን ተመሳሳይ ፍላጎት ስለነበረን ማለፍ የማይቻለውን ዋና ቀጥተኛ መንገድ ትተን ወደ ተከዜ የሚወስድ ዙሪያ ጥምዝ መንገድ እንድንወስድ ሆነ። በፈጣን እርምጃ ከተጓዝ ቦታው ላይ ልክ እኩለ ለሊት እንደለፈ እንደምንደርስም ገምተናል። የሚያጣልል ተስፋ አስበው ከማላውቀው በላይ በጣም አስቸጋሪ መንገድ መሆኑን መግለጽ ብቻ አይበቃም። መንገዱ ካንት ከደረገ ወንዝ ዳርቻ አሽዋማ ቦታ ሲደርስ አለቀ ተሰወረ። የሚያጣልል ተስፋ አስበው ከማውቀው በላይ በጣም አስቸጋሪ መንገድ መሆኑን መግለጽ ብቻ አይበቃም። መንገዱ ካንት ከደረቀ ወንዝ ዳርቻ አሽዋማ ቦታ ሲደርስ አለቀ ተሰወረ። ያገኘነው ገበሬ መንገድ አመላከተን፣ ግን ወዲያው አሳስቶ ወዳልሆነ ቦታ እንደመራን ገባን። ወደ ኋላ ተመልሰን ትክክለኛውን መንገድ ማግኘት አማራጭ የሌለው ነገር ነበር። ያን ቀን ማታ በዚያ መንገድ የተቆመን ገበሬ ቤት በእሳት ሲጋይ ቂም በቀላቸውን በመወጣታቸው ደስ ያላቸው ሰዎች ነበሩ። ቆሽሽ ብለን በላብና ከዛፎችና ከቁጥቋጦች ጋር እየተጋፋን ስንመጣ ከለበስነው ጥላሸት ጋራ ከጧቱ 11 ሰዓት ሲሆን ተከዜ ሸለቆ ደረስ። ሸለቆው የላቲን ፊደል ቪ ቅርጽ ያለው ሆኖ ወደ ታች 1000 ሜትር ጥልቀት አለው። ከታች ደግሞ የወለሉ የጎን ስፋት ከ10 ሜትር አይበልጥም ነበር። መንገዱ ቁልቁለታማ በሆነ የተሸረሸረ አለት ላይ በጎንና በጎን ቀጥ ባለ ግድግዳ ታጅቦ ወዲያው ይታጠፍና 30 ሜትር ስፋት ወዳለውና 1 ሜትር ጥልቀት ወዳለው ወንዝ ውሃ ይወርዳል። በዚህ ቦታ ላይ የደከማቸው ሰዎችና እንስሳት ተጨናንቀው በፍጥነት ይጓዛሉ። መንገዱም ቁልቁል ነው። ከወንዙ ማዶ ደግሞ ቀጠን ባለ መስመር አነስ ያለ የሰው ቁጥር እየተንፏቀቀ በገደሉና በጠባብና በጠመዝማዛው መንገድ ላይ ሲወጣ ይታያል። ከታች ከወንዙ ዳርቻ ከጩኸት ጋር የተኩስ ድምፅ ይሰማል። ከመሻገሪያው ቦታ አካባቢ ያሉ አዞዎችን ለማስፈራራትና ለማሸሽ ነበር። ፈዘዝ ባለው በጠዋት ብርሃን የሚታየው አስፈሪና አስጠቃቂ ትዕይንት ከዳንቴ ዲቫይን ኮሜዲ መጽሐፍ ውስጥ ከተጻፈው የገሃነም ትዕይንት ጋር ይመሳሰላል። ለጥቂት ጊዜም የስንፍናና የመሸነፍ ስሜት ተሰማኝ። ያለኝ ጉልበት በወንዙ ማዶ ያለውን ገደል ለመውጣት ያስችለኝ ይሆን? እንዲያው ትንሽ አረፍ ማለት ብችል። ሐኪም፣ እዛ ትቆምና አብረህን ሂድ፣ የምናባክነው ጊዜ የለም። ጥሪው ከደጃዝማች ስለነበር ወዲያውኑ አነቃቃኝ። ደጃዝማች ከአንድ የጭነት ከብት ኮርቻ በጎራዴያቸው ማንገቻ የሚሆን ቀበቶ በጥንቃቄ ከቆረጡ በኋላ ቅርጫቶችን አነሱና ለወታደሮች እንዲሸከሙ ሰጡ። ወደ እኔ ዞር ብለውም ቢያንስ ቢያንስ ለዛሬ የምንበላው ምግብ አለ ና አሉኝ። ከጭነት በቅሏችን አንዱ ተገኘ። ተራባችንን ለማስታገስ እድል መገኘቱ ሁሉንም ነገር ብሩህ ተስፋ ሰጠው። ነገር ግን የደጃዝማችን ትዕዛዝ መከተል ማለት ደግሞ ሌላ ጣጣ ነበር። የኔ የግል ሰራተኛ ስለጠፋብኝ የራሴን በቅሎ ራሴ መምራት ነበረብኝ። ቀጥ ባለው የቁልቁለት መንገድ መጋለብ አይቻልም ነበር። በቅሎዋን በልጓሙ የጎተትኩ ስሄድ በከተነው ሰውነቷ እንኳ ስትስበኝ የምጎተትበት ክንዴ ከመታጠፊያው ወልቆ የወጣ ነበር የመሰለኝ። በቅሎዋን እየጎተትኩ ደግሞ ባለኝ ኃይል በሙሉ ፊት ለፊት ያሉ ሰዎችንና አመፀኛ እንስሳቶችን እየተጋፋሁ ማለፍ ነበረብኝ። ሳስተውል ከጓደኞቼ የተነጥዬ ብቻዬን ቀርቻለሁ። ቀስ ብዬ እየተሳብ ከወንዙ ለመድረስ አጋማሽ መንገድ ላይ ደረስኩ። እዛ ስደርስ ደግሞ መንገዱ ሙሉ በሙሉ በራስ እምሩ ሰዎች ተዘግቷል። ሰዎቹም ሊያሳልፉኝ አልፈቀዱም። የእኛ ሰዎች ቢሆኑ ኖሮ ያሳልፉኝ ነበር። አመፀኛዋ በቅሎ ወደ ኋላ እየሳበችኝ እጃቻ እያሌውንና አሽከሮቻቸውን ልደርስባቸው እንደማልችል ግልጽ ሆነልኝ። ፀሐይ መውጫም እየተቃረበ ነበር። በዛ ሰዓት ውስጥ ከጓደኞቼ ጋር ካልተደባለቅ በአደጋ ጊዜ የሚደርስልኝ ሰው የለም። ስለዚህ በቅሎዋን እንደ ድሏት ሁን ብዬ ለቀኳት። በጠመዝማዛው መንገድ ካንዱ መጣጣፊያ ወደ ሌላው መጣጣፊያ እየዘለቁ ቁልቁል ወረድ። ቀስ እያልኩም ብዙ መንገድ ሸፈንኩ። በላብና ባዋራ ተሸፍኜ የሚያስቅ ፊት ሳላሳይ ያልቀረሁም፣ ምክንያቱም ባለፍኩ ቁጥር ሰዎች እየሳቁ ተመልከቱት ይሉ ነበር። አንድ ቦታ ላይ ስደርስ 9 ሜትር ከፍታ ያለው ጉብታ ላይ ስዘል ድንገት ጠመንጃውን እያቀባበለ የሚጮህ ሰው ድምፅ ሰማሁ። ያውና ነጭ ሰው እየዘለለ ነው እንዳያመልጥ። ገና ሽጉጤን መዝጄ ዞር ከማለቴ በፊት ወዳጄ አቶ ማሞ ሊረዳኝ ሲጣደፍ መጣ። መጀመሪያ ሰውየው ላይ ድንጋይ ወረወረበት። ከዛም ነጎድጓድ በመሰለ ድምፅ ስነካውና መሞቻህ ነው። ሕይወቴን አተረፈልኝ። አለበለዚያ በምንም መንገድ ራሴን መከላከል አልችልም ነበር። ራስና ደጃዝማች በየበኩሏቸው ልክ ውሃውን ሊያቋርጡ ሲሉ ደረስኩባቸውና ለደጃቻ እያሌው የምጋልበው ከብት እንደሌለኝ ተናገርሁ። በምልክት ከወጣቱ የወንድማቸው ልጅ ኋላ እንድፈናጠጥ አሳዩኝ። የነበረኝ ጉልበት በሙሉ ተሟጦ ነበር። ትንፋሽም እያጠረኝ ልቤ በፍጥነት እየመታ የሚንቀጠቀጡ ጉልበቶቼ ሰውነቴን መሸከም አቅቷቸው ነበር። ጆሮቼ ደንቁረዋል። አፌና ጉሮሮዬ ባዋራ ተሞልቷል። እዚህ የባሰ ደግሞ የውሃ ጥሙ ያቃጠለኝ ነበር። እንደምንም ታግዬ በቅሏያ ላይ ወጣሁ። በወንዙ ውሃ መሃል ስንጓዝ ቀዝቃዛውን የወንዙን ውሃ መጠጣት የምችል መሰለኝ። ደግሜ አጎንብሼ በእጄ ውሃውን ለማፈስ ያደረግኩት ሙከራ አልተሳካም። በፍጥነት የሚወርደው ውሃ ደግሞ ያዞረኝ ጀመር። ይህን የተመለከተና ችግሬን ያየ ወታደር የምጠጣው ውሃ በቀል ሰጠኝ። ሁለት ሆዳቸው የተቀደደ የሞቱ በቅሎች ወንዙ ውስጥ ነበሩ። ነገር ግን የጠጣሁት ውሃ ጉሮሮዬን ስላረጠበልኝ ከመጀመሪያው አሰቃቂ ነገር በማየቴ ሰውነቴን ሲያንቀጠቅጠው የነበረውን ሁኔታ አስረሳኝ። የሞተር ድምፅ መስማት ስንጀምር ገና የወንዙ ማዶ እንኳ አልደረስንም። ደጃዝማች ለጥቂት ሰከንዶች ቆም አሉና ዙሪያውን ካዩ በኋላ ተከተሉኝ በሚል ድምፅ ተመለሱ። ተመልሰው ወደ መጣንበት ሄዱና 100 ሜትሮች የሚሆን መንገድ ቁልቁል በወንዙ ከሄድን በኋላ በበሎክሎቹ እንድንወርድ ትዕዛዝ ተሰጠ። በፍጥነት ሁኔታዎችን በማስተዋል ችሎታቸው ከገደሉ ግድግዳ ወደፊት ወጣ ያሉ 100 ሜትሮች ርዝመት ያላቸው አለት አይተው ነበር። እኛም በዚህ ወጣ ባለው አለት ስር ተጠለል። በፍጥነትም ድንጋዮች ተሰበሰብንና ግማሽ ሜትር ከፍታ ያለው መከለያ ሰራን። መጠለያው ሰፊ አልነበረም። ተጨናንቀን 8 ሰዎች ብቻ ነው መያዝ የሚችለው። ሌሎቹ ተበትነው በየራሳቸው መጠለያ ወይም መደበቂያ መፈለግ ነበረባቸው። ከፊት ለፊታችንና ከጎን የሰራነው የድንጋይ ካባ መከለያ ስለሆነ ተረጋግተናል። ዋናው መጠለያ ግን በአናታችን ላይ ወጣ ብሎ እንደ ጣራ የሚሸፍነን አለት ነው። ወደ መደበቂያ ቦታችን ለመግባት እንኳ በቂ ጊዜ ሳናገኝ 14 ባለሶስት ሞተር አውሮፕላኖች ተቃረቡ። ቀስ እያሉ በሸለቆው ላይ ይበሩ ጀመር። ጭልፊቶች ለመሰየም እንኳ ጆፊያ ሞራ ሳይሻል አይቀርም። የሚያድኑትን በደንብ ያውቃሉ። ምንም ማምለጫ አልነበረም። ዘመንስ ግዳዮቻቸው ገና በሞት ፍርሃት ሲጠማዘዙ ማየቱን እንኳ አያስደስታቸውም። በመጨረሻም በደቡብ በኩል በመካከላቸው የሚበቃ ክፍተት ፈጥረው በመስመር መጡ። መሪያቸው አንድ ቦምብ በደቡብ ከፍታ ላይ፣ ሌላ ደግሞ መካከል ላይ፣ እንደገናም ሶስተኛ በሰሜን አቅጣጫ ከፍታ ላይ ጣለ። ሁሉም መንገዱ ላይ ወደቁ። ዓላማውም እሱ ነበር፣ መንገዱ ለመተላለፊያ እንደማይሆን ማድረግ። ያ መግቢያ ወይም መተዋወቂያ ነበር። ከዚያ በኋላ ሁሉም በየተራ ይመጡ ጀመር። ቦምብ በቦምብ እየተከታተለ ከ14ቱ አውሮፕላኖች ይወርድ ጀመር። 2 ኪሎ ሜትር ርዝመት በማይሞላ ቦታና በሰዎችና በእንስሳት በተጨናነቀ መንገድ ላይ በሚያስፈራ ሁኔታ ኢላማው ትክክል ነበር የሚያርፈው። በሸለቆው ከመነጥረው የገደል ማሚቶ ጋራ ጆሮ የሚያደነቁር ድምጽ ነበር። ልብ የሚያስጨንቅ የህፃናትና የሴቶች ጩኸት፣ ከዚያም በሺዎች የሚቆጠሩ ሰዎች ድምጽ ወደ ላይ ወደ መንግስተ ሰማያት ሲማጸኑ ይሰማል። ክርስቶስ ፈጣሪ እባክህ ምሕረቱን አውርድልን። አሰቃቂ ኢሰብአዊ ስልጣኔ። እኛም በተራነው ግንብ ጀርባ ስር ተንቆራጥተን መደበቅ ነበረብን። ድንጋይና የቦምብ ፍንጣሪዎች በሚያስገርም ፍጥነት እያፏጩ ወደ መጠለያችን ይመጡ ነበር። ጭስና አዋራ መተንፈሻችንን ስለዘጋው ያደረግነው ጭምብልን ለማውለቅ ተገደብ። የማይቻል ድካም ይሰማን ጀመር። በነበረን የሰውነት አቀማመጥ ምክንያት መጋጠሚያዎቻችን ላይ ቁርጥማት ጀመረን። ወዲያውኑ የሸለቆው ግማሹ በጨለማ ተዋጠ። ፀሐይዋ ጥቅጥቅ ባለ አዋራና ጭስ ተጋርዳለች። የወንዙ ውሃ ከተራራ የወጣ ፍልውሃ ይመስል መጨስ ጀመረ። ሙቀቱ የሚቻል አልነበረም። ሁሉም ነገር የቃጠሎ ሽታ ነው የነበረው። ከጥቂት ደቂቃዎች በኋላ አውሎ ነፋስ ተነሳ። በፍጥነት እየጋለ የመጣው የአካባቢው ሙቀት የአየር ማዕበል መፍጠር ጀምሮ ስለነበር አውሮፕላኖቹ ተመልሰው ጠፉ። ለሰዎቹ ጸሎታቸው መልስ አገኘ። በተረፈው ቀን የሚመጡት አውሮፕላኖች ተመልካቾች ብቻ ነበሩ። መንገደኛው ሐሳቡን ሳይቀይር ቀጥታ ወደ ቤቱ ብቻ የሚጓዝ መሆኑን ማረጋገጥ ፈልገዋል። እልቂት በዛን ቀን ለደረሰው የቦምብ ድብደባ ምናልባትም የሚስማማው ቃል መሆን አለበት። ግማሽ ሰዓት ያህል እንኳን አልቆየም። ነገር ግን ጦሩ የሞት አይቀጹ ቅጣት ነው የደረሰበት። ከዚህ በኋላ ማንም በጭራሽ ጣሊያኖች ላይ ሙከራ አያደርግም። የባዶሊዮ ስሌት ነበር። አሰቃቂና ኢሰብአዊ ያም ሆኖ ምሕረት የለሽ በሆነ ሁኔታ ስሌቱ ትክክለኛ ነበር። የደከመው ወኔና ስሜት በጠቅላላ በእነዚህ የነጎድጓድና የመብረቅ አምላኮች ፍራቻና አክብሮት ተተካ። የራስ እምሩና የደጃች አያሌው ጦር ያለምንም ጥርጥር ተሸነፈ። በግድያው ቦታ የሚታየውን መግለጽ የሚያዳግት አሳዛኝ ነገር ነው። የቆሰሉ ሰዎች ውሃ ውስጥ ወይም ዳርቻው ላይ ተቀምጠዋል። አንዳንዶቹ ጥማቸውን ለመቁረጥ ይሞክራሉ። ሌሎች ደግሞ በአፈርና በረጋ ደም የተሸፈነውን ቁስላቸውን ያጥባሉ። በዚህም በዚያም የተበጣጠሰ የሰው አስከሬን ይታያል። ውሃ ውስጥ ደግሞ የሞቱ በቅሎዎች ከነሸክማቸው ወይም ያለሸክማቸው ወድቀው ይታያሉ። በጠቅላላው መንገዱ ላይም ተመሳሳይ ሁኔታ ነው የሚታየው። ልብ የሚያስጨንቅ የእርዳታ ጸሎትም ይሰማል። የጦሩ ሙሉ ስንቅ ተደምስሷል። በየመገዱ የዱቄት ክምር፣ ማር፣ ቅቤ፣ እህል የማብሰያ ዕቃዎች፣ ልብሶች ተበትነው ይታያሉ። ባዶ ሳጥኖችም ቢሆን በሳት እየነደዱ አብረው ተበትነዋል። የሞቱ በቅሎች፣ ፈረሶችና አህዮች ክምር አልፎ አልፎ ከሚታይ የሰዎች አስከሬን ጋር ተደባልቆ ከገደሉ ስር ይታያል። አንዳንድ እንስሶች መንከባለል ሲጀምሩ፣ ሌሎችንም ይዘው ሲወርዱ እንደ ናዳ ፈጥረው ታች ዝቅ ያለ ቦታ ላይ ሲደርስ ነው የቆመው። አንድ የበታች መኮንንና ጥቂቶች ወታደሮቹ ፊታቸው በሸማ ተሸፍኖ ከዛፍ ግንድ ተጠግተው ተደግፈዋል። ሁሉም የሞቱ ነበሩ። ቆንጆ የሆነች ሴት ድንጋይ ተደግፋ ተቀምጣለች። ያደረገችው ጥቁር ባርኔጣ የትልቅ ሰው ቤተሰብ መሆኗን ያስታውቃል። እንደ አመድ የገረጣው ፊቷና የጎደጎዱ አይኖቿ ያሳለፈችውን መከራ ይገልጻሉ። ምን ሆነች ነው ተብላ ስትጠየቅ ቀሚሷን ነበር የምትገልበው። ግራ እግሯ ከጉልበቷ በታች ተገንጥሎ የለም። ደም እንዳይፈስ ጭኗ በመቀነት ጥብቅ ብሎ ታስሯል። ጓደኞቿ የሉም። من الباتم النسوم موتو يهونال باباتو عسكرين اتقابتك امتا تانبالج عين يميايون ينهلو السكاك ايجيسا مان نو مغلس ميجلاو زبالجيو جاقات عميون بمتاكم قوم بمتالبت جيزي كمي باتنو جنطوش لاي ودود تاوتشن يسرقو نبار ገንዘብ የሆነ ወይም ገንዘብ ነክ የሆነ ነገር መጀመሪያ ይወሰዳል እንደሚባለው ከሆነ ብዙዎቹ ለመስረቅ ሲሻሙ እርስ በርስ ይተቋቆሱ ነበር ራስምሩ የነበራቸውን ሁሉም ነገር ነው ያጡት ልብሳቸው ቀለባቸው ሌላውን ጨምሮ የተረፋቸው 22000 ብር የለም ጃዝማች አያሌው ደግሞ 5000 ማስትሬዛ ብርና ሌሎችም ነገሮች ተፈተውባቸዋል። እኔም ቦን የራስን ምሩጣ ነው የደረሰብኝ። የነበረኝ ሁሉ ነገር መድኃኒቶችን ጨምሮ በእሳት ነው የተቃጠለብኝ። የነበረኝ 20000 ሊሬም ሄዷል። በተጨማሪ መተክ የሌላቸው 86 የፎቶ ፊልሞች፣ ትልቅ ማስታወሻ መጻፊያ፣ የመንገድና የመኝታ ልብሶች ሌሎችንም ጨምሮ አሁን ያለኝ የረበስኩት ልብስ ብቻ ነው። ከዚህ ሁሉ ግን ትንሽ ማስታወሻዬና መጽሐፍ ቅዱሴን ማዳን ችያለሁ። ምዕራፍ 20 በሰሜን ተራሮች ላይ ወደ ላይ ፈጥወዳሉት በደመና በተሸፈኑት ወደ ሰሜን ተራሮች አናቶች ሽሽቱ ቀጠለ። አሁን ተዛዙን የሚሰጡት ተራዎቹ ሰዎች ናቸው። የጦሩ አዛዦች ያለምንም ስልጣን መከተል ብቻ ነበረባቸው። ለደህንነትም ሲባል አዛዦቹ በማታ ብቻ ነበር የሚጓዙት። አውሮፕላኖቹ የቀስቀሳ ወረቀቶች በተከታታይ ይበትኑ ነበር። በወረቀቱም ጣሊያኖቹ ከተራው ህዝብ ጋር ምንም አይነት ጠብ እንደሌላቸው ይገልጹ ነበር። መቅጣት የሚፈልጉት የንጉሱ ተከታዮች የሆኑትንና ገበሬውን የሚያስቀዩትን የጦር መኮንኖችን ብቻ ነው። ስለዚህ ተራው ሰው ወደ ይብይቱ ባስቸኳይ እንዲመለስ ተግሳጽም ይሰጡ ነበር። ይህንን ትእዛዝ ከተቀበሉ ከድብደባ ይድኑ ነበር። ከዚያ በኋላ የቦምብ ድብደባው በጣም አልፎ አልፎ ነበር የሚካሄደው። ቦምብም የሚጣለው አንድ ካምፕ ከአንድ ቀን በላይ የሚቆይ ከሆነ ጥርጣሬ ካለ ነው። ያም ሆኖ ግን አውሮፕላኖቹ ከፊት ለፊት ከሚሸሸው ሰው መንገድ ዳርና ዳር የሚገኘው ሳር በሙሉ በእሳት ያቃጠሉት ነበር። መንገዳችንም በረሃብና በድካም ምክንያት የሞቱ በመቶች የሚቆጠሩ ፈረሶች ይታይበታል። ከአበር ተራራ ስር ለሁለት ቀናት አቆም። ማምሻውን በመጣ ዜና የኢጣሊያኖች ሬጅመንት እኛ ያቋረጥ ብቀን ተከዜን ማቋረጡን ሰማን። ነገር ግን ከኛ ዝቅ ብሎ ነው የተሻገሩት። አሁን ደግሞ ወደ ዳባት እየተጓዙ መሆናቸውን ሰማን። ራስምሩ ወደ ግንባር ሲመጡ ይዘው የመጡትን መንገድ ይዘው ነው ወደ ዳባት የሄዱት። የካምፕ እሳታቸውን ከታች ከረባዳው መሬት በምዕራብ በኩል 15 ኪሎ ሜትር በማይሞላ ርቀት ማየት እንችል ነበር። በጣም ተዝናንተናል። ምንም እንግዳ በሆነ በጠላት ቦታ ቢሆኑም ማን ቀድሞ ዳባት ይደርሳል በሚል እየተፎካከሩ ነበር። ራስምሩ ጣሊያኖችን ለማዘግየት ማጥቃት ፈልገው ነበር። ነገር ግን ወታደሮቻቸው ፊት ለፊት ትእዛዙን እንደማይቀበሉ አስታወቁ። እንደ ወታደሮቹ ግዛቱ የደጃዝማች አያሌው ስለሆነ መከላከል ኃላፊነቱ የእሳቸው እንጂ የነሱ አይደለም። ወደ ቤታቸው በተቻለ መጠን በፍጥነት መመለስ ስለወሰኑ ራስ አምሩ ከፈለጉ መከተል አለዚያም መቅረት ይችላሉ። በሌላ በኩል ጃቻያሪው በሶስት ፊታውራሪዎች የሚመራ 500 ወታደሮች ማሰባሰብ ችለው ነበር። ተዛዙም በማታ ቀዳትን በማስቀጥና በመረበሽ ወደ ኋላ መመለስ እንዲያስብ ለማድረግ ነበር። በተጨማሪም ወታደሮቹ ገበሬዎች ጣላት እንዲራብ ለማድረግ ቤታቸውን ባዶ እንዲያደርጉ ይገፋፉ ነበር። ለሰማነው ከሆነ ጣላት ስንቀሳይዝ ነው የተንቀሳቀሰው። የሚፈልገው ነገርም ከገበሬዎች እየገዛ ነበር። አንድ ቀንም ማለፈ። ሁለተኛው ቀን ከሰዓት በኋላ አንደኛው ፊታውራሪ ከ30 ሰዎች ጋር ተመለሱ። ወንያቸው የወደቀ ይመስላሉ። ምን ተፈጠረ? ሁለቱ ፊታውራሪዎች የኛ ማጥቃት ተስፋ የሌለው ነገር ነው ብለው ከቀረው ጦር ጋር ከጣሊያኖቹ ጋር ተደባልቀዋል። ይህ የመጀመሪያ ክዳት ነበር። ደጃዝማች አያሌው ላይ ከፍተኛ የሐዘን ስሜት ነው የፈጠረው። የዚህ ላይ በቃ ደግሞ በደረሳቸው ደብዳቤ በዳባስ የገበያ ቦታውና የገብርኤል ቤተክርስቲያን ባየር ድብደባ ወድመዋል። ከዚያ ቀን በኋላ ደጃች አያሌው እንደድሯቸው አልሆኑም። ከዚህ ቀደም ተጫዋችና ተደባላቂ የነበሩት ሰው ዝምተኛና ቀስተኛ ሆነዋል። ጸጉራቸው አልፎ አልፎ ሽበት የነበረበት በጥቂት ቀናት ውስጥ ተቀየረ፣ በሙሉ ነጭ ሆነ። ይህ ሁሉ ችግር እያለ ሁሉም ነገር አለቀለት የሚለውን አስተሳሰብ ግን አልተቀበሉትም። ውሳኔውም በተቻለ ፍጥነት ከዳባት 30 ኪሎ ሜትር ርቀት ወደሚገኘው የደጋው ከተማ ወደ ደባርቅ እንድንሄድ፣ መንገዱም ለማለፍ አስቸጋሪ በሆነው በሊማሊሞ ገደል በኩል እንዲሆን፣ ምክንያቱም ጣሊያኖቹም ማለፍ የፈለጉት በዚሁ በሊማሊሞ በኩል ስለሆነ ነበር። የዚህ ማለፊያ ለ50 ሜትር የሚሆን ቦታ ላይ በጣም ጠባብ ስለነበር የተጫነ አህያ ማለፍ አይችልም ነበር። እዛ ቦታ ላይ በጥቂቱ በመቶ የሚቆጠሩ ሰዎች ቦታ ይዘው ለማለፍ የሚሞክረውን ማንኛውንም ጠላት እንዲያስቆሙ ታሰበ። ትዕዛዙም ለፊታውራሪ ተሻገር ተሰጠና ወታደሮች ይዘው በአስቸኳይ ወደ ሊማሊሞ ማለፊያ እንዲሄዱ ነበር። ከአየር ድብደባ የሚከላከሉበት መጠለያ እንዲያዘጋጁ፣ በተጨማሪም ጠመንጃ መደገኛ ጉድቦች እንዲቆፈሩና ወደ ረባዳው መሬት አቅጣጫ ሁለት ቦታ ላይ ግንብ እንዲገነባ ተወሰነ። በዚህ ጊዜ እኛም በአስቸጋሪ ሁኔታ ወደ ላይ ወደ ተራሮች መውጣት ቀጠል። ሁልጊዜ ወደ ላይ መውጣት ነው። አየሩም በየቀኑ እየቀዘቀዘና እየቀለለ ይሄዳል። መያዝ የቻልነውን ወሰን ከነ ልብሳችንም እንተኛ ነበር። ምንም ነገር አልነበረንም። የቅማል ነገር እንዴት ነው ብሎ ሰው ሊጠይቅ ይችላል። አዎ ቅማል ነበር። እነዚህ ትንንሽ ተባዮች ሰዎችን እንደዚህ ያሰቃያሉ ብዬ ገምቼ አላውቅም። የሚገርም ነው። በአንድ ወቅት በአውሮፓ የነበሩ መርማሪዎች ቅማሎችን ሰው ለማሰቃየት አለመጠቀማቸው። ስንት እንቅልፍ ያጣሁባቸው ማታዎች ነበሩ። በበሉኝ ቁጥር እንደ ሕፃን ልጅ ያስለቅሱኝ ነበር። በማከት ብዛት ቆዳዬ ተልጦና ቆስሎም ነበር። ለመጋቢት 3 ለማስታወሻዬ የሚቀጥሉትን ቃላት ስጽፍ ስለ ቅማሎቹ እያሰብኩ ነበር። ከየካቲት 23 ውጊያ በኋላ ከፍተኛ ስቃይ ነው የደረሰብኝ። አሁንስ ሁሉም ነገር ደክሞኛል። ምን አለ ማቆሚያ ቢኖረው? አንድ ቀን አቶ ማሞ ወደ ዋሻችን መጣ። በጣም የተጨነቀ ይመስላል። ልጁ አጸደ ለሁለት ቀናት አልታየችም። የራስ ምሩ ሰዎች ሰርቀዋታል ብሎ እርግጠኛ ነበር። ምክንያቱም በዚያ በመበታተኑ ጊዜ በአንዳንድ የራስ ምሩ ወታደሮች ዘንድ ፈረስ፣ በቅሎና አገልጋዮች መስረቅ የተለመደ ነገር ሆኗል። ሐሳባቸውም በየትውልድ ቦታቸው ተመልሰው ሲገቡ ለመሸጥ ነው። እሷን እንዴት እንደምንፈልግ እየተነጋገርን እያለን አንድ ወታደር ይዟት መጣ። እንደ ወታደሩ አገላለጽ አንድ ቀን በንጋቱ ገና ጨለማ እንደሆነ አጸደን በእንቅልፍ ልቧ ወደ እሱ ስትመጣ ያያታል። ከንዷን እየጨበጥ ነቃች ዘንግታም ነበር ነገር ግን የማስታወስ ችሎታዋ እንደጠፋ ይረዳል ልጅቷ የራሷን ስም ሆነ የወላጆቿን ስም ማስታወስ አልቻለችም ያን ቀን ብቻ የሚያውቃት ሰው መጥቶ የአባቷን ስም ሲጠራ ማስታወስ ጀመረች መልካም ያጠሩ ነገር ነበር ከዚያ ውጭ ግን በዚህ በማይረሳ መከራ ቀን አንድ ጣጣ በሌላ ጣጣ ይተካ ነበር ፈጠነ በጣም ታመመ የያዘው በሽታ ደግሞ የሚያገረሽ ተስቦ መሰለኝ መድኃኒት አልነበረኝም በዚህ ያልሆነ ቦታ ደግሞ ጥየው አልሄድም ደጃዝማች አንድ ከተከዜ ጨፍጨፋ የተረፈች በካምፕ ውስጥ ያለችዋን ብቸኛ በቅሎ ላኩልኝ እኔም ፈጠነን አሳፈርኩባት መንገድ በጀመርን ቁጥር የትኩሳት ቀሸት ውስጥ ስለነበር እንዳይወድቅ ከኮርቻው ጋር በደንብ መታሰር ነበረበት መንገዱ በቀጥታ በስሜን ተራሮች በኩል ነው የሚወስደው ሲያደናቅፈኝ በአይኔ ብልሽታ ማየት ጀመርኩ ጉልበቶችም ሊከዱኝ ያሰቡ ይመስላል የምግብ እጥረት ከቅማሎቹ ደም መምጠት ጋር ያለኝን አቅም በሙሉ አዳክሞታል ከብዙ ቀናት በኋላ ከታች ከተከዜ ሸለቆ ከባህር ወለል 900 ሜትር ከሆነ ቦታ ጀምረን ወደ ላይ ከባህር ወለል 4000 ሜትር ከፍታ በላይ ወጥተናል እዚህ ላይ ባለ ግርማ ሞገሱ ቧሂት በ4600 ሜትር ከፍታ ላይ ይገኛል ከብዙ ዓመታት በፊት ይህ ተራራ በወንድሜ በዋልደማርና በጂኦሎጂስቱ ዶክተር ኤሪክ ኔልሰን ድል ተደርጓል ሁለቱ በኢትዮጵያ ከፍተኛው ተራራ ላይ እግራቸውን ለማሳረፍ የመጀመሪያዎቹ አውሮፓውያን ነበሩ ኩርምትምት ብዬ ቁጭ ስልና በበረዶ የተሸፈነውን የተራራውን ነጭ አናት ስመለከት የቫይኪንግ ትውልድ ያላቸው ስዊድናውያኑ እንደ ወንድሜና ዶክተሩ ያሉ ጠንካራ ሰዎች ናቸው እንዲህ ያለውን ነገር መፈጸም የሚችሉት አልኩኝ ሌላ ሰው ተራራው ጫፍ ድረስ ለመውጣት ገና መቆየት አለበት ብዬ አሰብኩ። ስዊድን ለዘላለም ትኖር። ይህ ግርማ ሞገስ ያለው አስደናቂ እይታ መንፈስን የማደስ ስሜትም ይፈጥራል። ለፍታ ያህል የወንድሜን ነገር የመከተል ስሜት ተፈታተነኝ። ኢትዮጵያውያንን ስዊድናዊ ማድረግ የሚችለውን ነገር ባሳያቸው ደስ ባለኝ። የዋልደማር ወንድም አይደለሁ? አያሌውና ሰዎቻቸው በደንብ የሚያውቁት ዋልደማር ሙሉ አድናቆታቸውን ያገኘው ዋልደማር ነገር ግን ቦታው በጣም ቀዝቃዛና የሚቆረጥም ብርድ አለው መሬቱ እንደ በረዶ ቀዝቅዟል እዚያም የበረዶ ክምር ይታያል ፈሳ ያለው አየር ትንፋሽን ቁርጥ ነው ያስደረገኝ በሰበው የሚበቃ አየር የማገኝ አልመስላለኝ ከጅባራውና እጅብ ብሎ ከሚታየው ከርዳዳ ሳር ውጭ ሌላ አይነት ተክል የለም ጅባራ የሚገኘው ከባህር ወለል 3800 ሜትር ከፍታ ብቻ ነው ቁመቱ እስከ 3 ሜትር ድረስ ይሆናል ከሩቅ ሲታይም ልክ የዘንባባ ዛፍ ይመስላል ከስር በኩል ግንዱ የ25 ሴንቲሜትር ውፍረት አለው ወደ ላይ እያደገ ሲሄድ ግን መቅጠን ይጀምራል ተክሉ ሲደርቅ እንደ ግንድ ነው የሚነደው ነገር ግን ሙቀት አይሰጥም በቧሂት በምዕራብ ጎን በኩል ባለው ዋሻ ለሶስት ቀናት ሰነበት በዚህ ቦታ ብዙ በጎች ይረባሉ አንድ በግ በርካሽ በ50 ኦር ይገዛል ጉልበታችን ማገገም የሚችልበት ቦታ ነው ያለነው ብለን አስበናል ከጧት እስከ ማታ በግ በየተራ እየታረደ ይቀቀላል እንደዚህ ጊዜ ስጋ በብዛት በልቼም አላውቅ ይህን ያህልም ቡቡኝ ጠጥቼም አላውቅ ለመጀመሪያ ጊዜ ምን ያህል ተርበን እንደነበር ተገረዘም ጨጓራና አንጀታችንም አልተጣሉንም ምን ያህል ብዛት ቢኖረውም የበላነውን ሁሉ ተቀበሉ የዘመን ገበሬዎች እነዚህ ትውትና የደጋ ተራ ሰዎች በግልጽ ወዳጅ መስለው ነበር የሚታዩት። ሲመጡም እንጨት፣ ጠላ፣ ዳቦ፣ ወተትና እህል ስጦታ ይዘው ነበር። አልፎ አልፎም እንቁላል ይሰጡን ነበር። አገሩ ግን የዶሮ ሀብት የለውም። ካምፑን ለቀን በምንሄድበት ቀን በጠዋቱ ገላይን ተጥቤ በፈላ ውሃ የተቀቀለ አዲስ ልብስ ከለበስኩ በኋላ በጣም ደስታ ተሰማኝና ከደጃዝማች ልጅ ጋር በመሆን ዋሊያ ለማደን ወጣን። ዋሊያ በሰሜን ብቻ ነው የሚገኘው። ብዙ ዋሊያዎችን ቀጥ ባለው ገደል ላይ አየን። ጠጋ ብለን ለመተኮስ የጠመንጃ ተኩስ ርቀት ያህል የሚያስጠጉ አይነት አልነበሩም። በተጠጋን ቁጥር ስለሚሸሹ አፋራምነታቸውን አስመሰከሩ። ለማንኛውም እንዲህ አይነት ያልተለመደ አደን ለማድረግ ወሰን ነበር። በሳንቃበር በኩል አድርገን ወደ ደባርቅ መንገድ ቀጠል። ሳንቃበር በዚህ ቀጥ ባሉ አለትና መጋጠሚያዎች በተከበበው ሰሜን ክልል ካሉት ሶስት ማለፊያዎች አንዱ ነው። የጣሊያን ወታደሮች ከታች ከደልዳላ ቦታ ስለተቀመጡ እኛም ይሻለን በዳባትና በደባርቅ መካከል ግማሽ መንገድ ላይ በሚገኙ ዋሻዎች ቆይተን የሚመጣውን ማየት ነው ብለን ወስነናል። አሁን የደረስንበት ዋሻ ትልቅ ነበር። በቀላሉ በብዙ ሺህ የሚቆጠሩ ሰዎች ማስተናገድ ይችላል። ነገር ግን በርጥበቱ ምክንያት ውስጡ መቆየት የማይቻልበት ሁኔታ ደረጃ ሊደርስ ይችል ነበር። ሰፊና ጠመዝማዛ መንገድ በተራራው መሃል ለመሃል ይወስዳል። ለደቂቃዎች ከተጓዝን በኋላ ሰፊ ውሃ የተከማቸበት ኩሬ ደረስ። ውሃው ከላይ እንደ ነጎድጓድ እየጮኸ በሚወርድ ፏፏቴ ይሞላል። በፏፏቴው ጩኸት ንግግር መስማትም አይቻልም ነበር። ኩሬው ከስር በኩል የውሃ መውጫ ቢኖረው ነው እንጂ ከላይ በኩል የሚታይ የውሃ መውረጃ አይታይም ነበር። ከሳንቃበር ወዲህ ከአቶ ማሞና ቤተሰቦቹ ጋር በጣም ተቀራርቤያለሁ። ከእነሱ ጋር ሆኜ የሚቻለውን ቦታው የሚፈቅደውን እንክብካቤ አግኝቻለሁ። በቀሩት ወራት አብረን ነው ያሳለፍነው። ከደጃዝማች በየቀኑ የሚላክልንን ዳቦ እንደ ወንድማማች እንከፋፈል ነበር። ደጃች አያሌው በቆየ ቁጥር ዝምታቸው እየጨመረ ነበር የሄደው። ጨዋታቸው ምንም አልተሻለም። ያ ግን የራስ ካሳ ልጅ የሆኑት ባለቤታቸው ከዳባት ተነስተው እኛን ለመከተል እስኪመጡ ድረስ ነበር። ባለቤታቸው ስማቸው ማናህሎች ነበር። ሲመጡም የውጭውን ዓለም ጭልፍታ ይዘው ነበር የመጡት። በጣም ንጹህ ናቸው። ለብዙ ጊዜ አዲስ አበባ ሲኖሩ እንደ አውሮፓዊ ባላባት ሴቶች ነበር የኖሩት። ያም በባህሪም ባለባበስም ጭምር ነበር። በጣም መልከኛና አስደሳችም ነበሩ። ነገር ግን ራስ ወዳድ በመሆናቸው የተነሳ ተወዳጅነት አልነበራቸውም። ይህ ባህሪ ደግሞ የተወረሰ ነው ተብሎ ይወራ ነበር። በእሳቸው እርዳታ ነበር አስቀያሚና የማይመቸውን ጺሜን ማስወገድ የቻልኩት። ጺም መላጫዬንና ሌሎች ንብረቶቼን ተከዜ ላይ ስለጠፉብኝ ጺሜን ከማሳደግ በስተቀር አማራጭ አልነበረኝም። ከነበራቸው የመዋቢያ ነገሮች ጋር ጸጉር የሚያስወግድ ወይም የሚነቅል ፓውደርም ይዘው ነበር። በወፍራሙ ጺሜ ላይ አደረግኩበት። ከሶስት ደቂቃ በኋላ ጺሜ እንደ ህልም ድራሹ ጠፋ። ደስተኛ ነበርኩ። ከዚህ በኋላ ግን ደግሜ ተጠቅሜ አላውቅም። በዚህ ትልቅ ዋሻ ሶስት ቀናት እንዳሳለፍ የታውራሪ ተሻገር በላብ ተጠምቀው ፈረሳቸውን እየጋለቡ መጡ። ሰዎቹ ከርተዋቸዋል። እናም ብቻቸውን የሊማሊሞን ማለፊያ መከላከል አልቻሉም። ጣሊያኖቹ በደባርቅ ከተማ ዙሪያ ካምፕ መስርተዋል። የአካባቢው ገበሬዎች በሙሉ ለእኛ ግልጽ የሆነ ጥላቻ እያሳዩ ነው። ለጣሊያኖቹ ወዳጅነታቸውን ለመግለጽ ሁሉም ነጭ ባንዲራ በየጎጆቸው ላይ ያውለበልቡ ነበር። በገበሬዎችና በወታደሮች መሃል የተኩስ ልውውጥ ማድረግ የተለመደ ነገር እየሆነ መጥቷል። ፊታውራሪ ደግሞ የነበራቸውን ጥሩ ዜናም ማካፈሉን አልረሱም ነበር።
ایتالیان اوروپلانوچ بسیتت یه راست چون سووش ببوم بدب دبو براست چو زیگوش لای موتن ناشبر فتروال ودیاونو ایتو سنو سانی جد چاییاریو راست چو بچه چون ویم کنیا 5 کلومتر دکت کمی گنیوت راست مروگار بمهون ایتالیانو چون نممتت نبر آتو مامون نانی کدیلوش سووش گار بمهون یه ستن حدافی نر ویدرو من نهلوشن عجبن بکت تا ودن رباد بچا اندن نیدنو حسابو سودان بکولاد رگن هیدن تنگبیوش متره علمانیت نو سجاز ماچم بمکرات چو کال تفاد کالات چو اینیان دیدر سوبن اندن میموکرو نبر کسات پوالا که کنوزت این ساب لای دجاز ماچ کبزو متو سووش گر بمون تلیتاون هیدو نیاگن منگن لما جمبر یه چرا کافران اسکیوت آدرس متبک نبرابن لکن دلیلو چوسی تو چلو ویزرو من نالوش بفلسوم تزگایش توال چر رسوم ایه گلوال لبسو بدم سکت دلالم چم مال کنت فر ویدر مو یه سهای بارنیت او کلم کلیل اوگار یه میسمع مایدنم اندکرن بدو منگدو بتام از چکاری نبر تاچن به مرو باش چگاری منگدوچ اندن نگواز یه تو سنب با دیمت دار اند سباستی میونو آسازن هونی تاوچ ورس منت از چگاری هونی تاوچ کلیلو چونی تاوچ گارا یا تو مامو فرس کن نچنت بده در ورد کو کرتو بو حالا یه میامرن از دنناکی وده هونو یه بوزا اکوامی در رس ازی بو تارای هونن به سمم منت اچن مسرس یه ده جزمچ ایاری هونواری لنتبکنو کل کنسیون زینا متقدن نه کنبرن مدادکم اندن نه کادر رگن بزرگ او بنبرو سوچگن کفتنیا چهت نبر یه جاتچاییارو کلیم نبرد دعوت اتاقبالو آشاش تربکاو نبر نگرگن با کبابی سوچ اندال تزرفال کلیم ارس برسو یه ترکت نبر آقام یعنی تو لبالگول بتنیاو مشکل نبر بس یه منیتام به یه بوتاو یه میتایی نگر خونوال راسنه ده جزماچ لنیم میبجو وده گندر مهد نو بلو اصبال سلزی انیم که حالا چو وده ربات دو بمیوز دو منگل لگ اندن در سبات چو توسنوال سواس ساسیون منگر جمبر منگر اچنم ده سوسکانات کتاده به محل یه زتین ساعتات ارف بچانو یادر رگنو بمجر رشام دن کازی میبال کتما در رس سهایو یک قطلال استیمش درس کامس ورات ببیت وده تگدی تیر یه متاو بدن منگت از کم ناقوارت درس یه میت تاو هام عراغن ینم ریسون در لفا سهای ستو تا وده سمای کتولویو تا یه متو میتر کفتا یرنو داگت موتاز نبربن تگم ما متعلق یالن و بودن نیت در رجوع جبریوش سکات در رسبن. خونم که هدیک او جبوالا به نبرون سوست اوتوماتیک مسیری از چرداتا لنبر را چوچال. کتاب بوالا راست ند جزم چیت بکن سر نبر در رسم باچو. یه موقع چو قدیمی چین مگنیو. کاتی سال و کمتو بودت. یکی چه فایده توشگار تو آوپ. اوروپلانه چو دواز دای سلطه مدتا که هجه بوگار بمون و در تیساوه دمم ملیز وستنوال کمیشی تو سوستاسیون بطتان نبطرگاه گونی تا بطان دست بمیل چرک ابرهان سر و دفیت نگواز نبر دنگر توس که هلوم مطای چاکی تبکوت بن نبر تیتو چم ایجاوه چو فاناتا چلای ایبرو نبر گراندگه باودورو بیبو تاو بچنکت یمی روزو تسانات لمکلاکل نالم الدراجت از چگر یونیتا فتر بن نسو چم فرستو سلنبر چگرون عبابا سود تفسو کسیاله ایه چمره هیده ینیم اوتوماتیک مستاری و چچن تتمدو نا منتاتا جمرو و تدرو چچن بچندمو ودمائستا یتلاتا بچانبر یمیتا کسود کمتریجستا پاشو چواندو مستاری و دنیازو ربن یی تو چو باناتا چلای نو میرود گن یه کاری متریاسون ولتاش مانده تاتر مچن دن میجبر مانده سیاو کال ابر را اندات لکاو به جزماش نبرو አውሮፕላን ነጣጥሮ ተቋሻቸው ትዕዛዝ የሰጡት። አበራም በርከካልና ጠመንጃውን ከጉንጆ አስተክቶ ተኮሰ። ኢላማ መትረየሱም ፈጣለ። ተኳሹም ወደ መሬት እጥፋለ። ከግማሽ ሰዓት ተኩስ በኋላ አጥቂዎቻችን ሞትና የቆሰሉ 10 ሰዎቻችንን ትተው ተበተኑ። እኛ ግን በእጥፍ የሚሆን ነበር ያጣነው። መንገድ እንደገና ለመጀመር ስንዘጋጅ አንደኛው የጣሊያን እስረኛ የለም። በየቦታው ተፈልጎ በመጨረሻው ዋሻው ተገኘ። በዚያው እንደተደበቀ እንቅልፍ ወስዶታል። ሙሉ ቀን ያሳለፈው ጉዞ አድክሞት ነበር። በመንገዳችን ላይ የሚደርስብንን ብዛት ያለው ጥቃትን መቋቋም ነበረብን። ጉልበታችንን ጨርሰን መጋቢት 22 ቀን አንድ ጥንታዊ ፍርስራሽ ያለበት ደንቀዝ ከተማ ገባን። እዚህ ያለን የሚገርም ዜና ሰማን። ጣሊያኖች ከአንድ ቀን በፊት ጎንደር ከተማ ገብተዋል። እኛም ያለነው ከጎንደር 40 ኪሎ ሜትር ርቀት ነበር። እንዴት እንዲህ ሊሆን ቻለ? ጀነራል ስትራቼ በስምንት ቀናት ውስጥ ከሰፊት ተነስቶ መንገድ እየሰራ ሜካናይዝድ የሆነውን ጦሩን ይዞ ጎንደር ሲገባ የምናውቀውም ነገር አልነበረም።
በታማራ አረ ያገር ያለ አረ ወገን ያለ እጁ መጋብጥቶ እግሩ ተሸርሽሮ የግፈ መከራን እየገፋ ኑሮ ለህዝቦቿ ፍቅር ይወት በገበረ ፈርዶበት አማራ ፍዳውን ይበላል እየተወገረ ለኢትዮጵያ እናቱ አጥንቱን ከስክሶ ስጋውን ከመድራ በደሙ ለውሶ ነገሩንና ላምባሉ አለበት ኩበት ይወቃል አማራው ግፍ ያደረበት። አይሆንም በሉልኝ በፍጹም በፍጹም እንብኝም በልና ይዘረኛ ይቁም ይታይ ስሜታችን ቁጣችን ይናገር መጮች አይደለንም የለንም ሌላ ነገር። ፈርዶበት አማራ ምንድነው ጥፋቱ? ለሁሉም ማይማኖት ራሱ መስጠቱ ከወገኖቹ ጋር አብሮ መኖሩ ባዷ በማጨው ስጋና አጥንቱን ደሙን መገበሩ አገሩን ድንበሩን ሞቶ ማስከበሩ እኮ ምንድነው አጥፍቶ ከቶ ምን ቢሰራ ደም ከፍሎ ካኖራቱ ድናት አገሩ መፈነቃቀሉ በግፍ መባረሩ። አረ ወገን ያለ አረ ያገር ያለ ኢትዮጵያውነትን በኖረ ጠብቆ እስከ መቼ ድረስ በስሙ ተሳቆ በመከራው ታንቆ እንብኝ የሚል ጠፍቶ የዘረኛ ስራት በአገር ተንሰራፍቶ ቀን ሰዓት ተጣሞ ለወያኔ አዝሞ ጉድጓድ ይከተታል አማራው ተለቅ። አያንቺ ማማ አንቺና ታገሬ ዜጎችሽ አለቁ ታዛዥ ነሽ ላውሬ ሰለም ወይ ባገር እንብኝን የሚያጣጥቅ ስቃን ለመጣል ለወገን የሚወድቅ ፈርዶበት አማራ ዘሩም ማገሩናት አገሩናት ክብሩ ለሰንደቅ ዓላማው መሞቱም መኖሩ ባለ ባላል ደራደር ኢትዮጵያን ለባድ ይጋዛል አማራው ይወቃል ያለ ፍርድ ሰው የለም ወይ ባገርም ብኝን የሚያጠብቅ ስቃን ለመጣል ለወገን የሚወድቅ ጉራጌ ኦሮሞ ጋምቤላው ሲዳማ ሀደሬው ሀዲያ አፋሩ ኩናማ ሌላም ሌላም ሌላ ዝም ብሎ ካየ ዜጋው ሲፈናቀል ወገኑ ሲደማ ነግበኔ ያለ ቱንዱን አጠንክሮ እንን የግፍ ስራት ካልጣላሽ ቀንጥሮ ሁሉም በየተራው ይዋል ይያደር ፍንክልኩል ይወጣል ይሰደዳል ካገር አረ ያገር ያለ አረ ወገን ያለ ፈርዶበት አማራ ሀገሬም ማለቱ ወገኔም ማለቱ ባልፈጸመው በደል ካስጣለው ከገደል እንብኝ በለ ሀገር ሰው ወተት ሸፍታል እንኳን ሰው ሲበደል እኮ ጥቁር ድንጋይ ጠርቦ አፈር አለስንሶ ደክሞ ባበላበት ምን ወንጀል በሰራ ምን በፈረደበት ፍንቅልቁል ወጥቶ የሚባረርበት እያየ በቁ የሚሸለትበት ፍራቱ ባመጣው መከራና ጣጣ እኮ ምን ባጠፋ ማራው ይቀጣ አረ ሀገር ያለ አረ ወገን ያለ ግፉ ሚዛን ሰብሮ ምድሯን አጨቀያት እንብኝ በለ ሀገር ሰው አዛውን ትምወጣት እንብኝ በለ ኦሮሞ እንብኝ በለ ኩናማ እንብኝ በለ ጉራጌ እንብኝ በለ ሲዳማ እንብኝ በለ አፋሩ እንብኝ በለ ሀዲያ እንብኝ በለ ጋምቤላ እንብኝ በለ ትግራይ የባንዳ ጥርቅም ይብቃው ሰው አይብላ ሌሎችም ተነሱ እንብኝ በቃን በሉ በአማራው ብቻ አይቆምም ግፍና በደሉ የገዢ ቋም የለም የናት ሀገር እንጂ አይቶ አለማየቱ ሰምቶ አለመስማቱ ለማንም አይበጅ ፈርዶበት አማራ ተደራይቶ ምርጦ ገዝቶ እንዳደረ ፍዳውን ይበላል በዘረኞች ጥይት እየተወገረ አረ ያገር ያለ አረ ወገን ያለ ፈርዶበት አማራ ፈርዶበት አማራ
ተቀላላ ፕሮግራማችን በዚሁ ይተካለላል። ይህንን ፕሮግራም ነገ ጠዋት ከአንድ እስከ 3 እንዲሁም ከሰዓት በኋላ ከ7 እስከ 9 ሰዓት በድጋሚ እናስተማራለን። ደህና አምሹ።
ሻሻበዩ ተውበዩ ጉበልኝ ነው አደም ወገሬ ላደም ወገላ Ashaforeye, na desanyi ba ngai ne ba.